ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 11 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ሸብቦ የውርደትን ከሌ ደርቦ ደራርቦ እንዴት ይችላል አልቀልብንስ ሰብስቦ ጉድ የማይገልጸው ጉድ ሲሰራ በደቦ አንድ ባንድ ገዳይ የዘመን ተሽቦ ጣቆ አንጭታችን አላላውስ ብሎን እንዴት ዝም ይባላል ልጆችን ሰብስቦ ቋርጦ የጣለ የዘመን ተሽቦ ጸጋችንን ገፎ ነጻነት አስቦ መግዛትን በሚሻ የቀጠቀጠ በበረን መዶሻ እንዴት እንኖራለን ግርማችን ተገፎ በጎጠኛ መንጋ የተለተሉን በበቀላለንጋ ቆራርጠው ሲጥሉን እንደ ቅርጫ ስጋ እያየን በገቢር እንዴት ይችላል ይህን ያገር ነውር ዘመነ ግርም ቢት እግራ የተጋባ ያሳየን ጀመረ ይህን የግፍ አይነት በነጋ በጠባ ነጻነትን ብሎ ህይወት በከፈለ አራያ ወሆነታ ብሎ ባታገለ እንዴት ይጥፋ ደብሻው ሞረሽ እንዳንለው እንዴት ኮቻልባ ይሁን ይሰብራ አድባሩ ካደገበት ቀየ ከመሃል የተደብሩ ለአገር ቤዛ መሆን ተቆጥሮ ካጥያት እንዴት ይበየናል ተከርችሞ መኖር በግረ ሙቀሰን ሰለት ወገንን የፈጁ በፍጹም ጭካኔ ህዝብን የመተሩ በግፍ ባረመኔ የሥራቱ ቁንጮ አማካሪ ሆነው እያየሁኝ ዋኔ ደብዛን የማጥፋት ግብ በነጸጋ ላይ አልችልም እኔ ዝም ማለት አንችልም የጸጋችንን ግፍ አይተን እንዳላየን ሸምተን እንዳልሰማን አይናችንን ጋርደን ጆሮአችንን ደፍነን ልሳናችንን ዘግተን አንችልም ዝም ማለት ይሄን የግፍ ቁንጮ አይተን እንዳላየን ሰላምም አይሰጥም የጭካኔው ጣሪያ ታይቶ የማይታወቅ የሌለው አንሻያ የበደሉን ጥልቀት የጭካኔው አይነት እንዲያው አጠቃላይ የሆነውን ኩነት ያሰበው ባንክሮ በስና መክንዮ ፈትሾ መርምሮ አውጥቶ አውርዶ በጣም አተኩሮ ዓለምን ያስክዳል ሰውን ያስጸይፋል ከቶ እስከ ወዲያኛው ይኮነ አሳቱ የጀግና ውለታው ባርባ ጉጉ ወተር ባሰቦት ባሐረር ባሩሻ አቦ ሙሳ ባረካ አዋሳ በግፍ በጥካኔ ወገንን ያረዱ ያለን በለስጋት በነፃነት እየኖሩ በነፃ እየሄዱ በደስታ በድሎት ውስኪና ጮማውን እያወራረዱ እያየን ባይናችን የጸጋይን በደል ከቶ እንዴት ይችላል እዝነ ህሊናችን እኔ እንጃ እኔ አላማረኝም ረግፍም አላይም የሐረማዊነት እጅጉን ቅጣጣ ይህ የግፍ ቁንጮ የሚወልደው ጣጣ አይቀርም ማምጣቱ የበዳይ ንጣ ይዋል ይደር እንጂ ፀሐይ እስኪወጣ ያኔ ያኔ ለና አርገኝ ይህ ሁሉ በደል ሰሚ ጆሮ ሲያገኝ ሰሚ ጆሮ ሲያገኝ ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 11 አይናለም እኛ ቤት አንድ ሳምንት ያህል ቆይታለች። በመሃል ጉርድ ፎቶግራፍ ታምጣ ተብዬ ነበር። አንድ ቀን መሸትሸት ሲል በባምቢ ሳድርገን ወራይት ፍልፍት መታጠፊያ ላይ በነበረ አንድ ፎቶግራፍ ቤት ሄደን ተነሳች። ከሁለት ቀን በኋላ ፎቶውን ወደ በላይ አካል አስተላለፈ። አንድ ሳምንት አብራኝ ስትቀመጥ በአብዛኛው የኛም ጋዜጦችና የማርክሲዝምን መጽሐፍት ስታነብ ነው የከረመችው። ቤት በማጽዳትና ወጥ በመስራትም ቤት ውስጥ ስታግዛቸው ነበር። ተነጋግረን የወሰነው ዘዴ ባይሆንም ወደኛ ቤት የሚመጡ ጎረቤቶችና እንግዶች እንዳይለዩት የቤት ሰራተኛ ለመምሰል ሙከራ አደርግ ነበር። ቀንቀን የቤት ልብስ ለብሳ ጸጉሯን ቆሸሽ ባለ ሻሽ ለመሸፈን ሙከራ ስታደርግ ትዝ ይለኛል። በሳምንቱ መጨረሻ ይመስለኛል በድንገት ከሌላ ሰው ጋር እንድትገናኝ ከበላይ ኮስ ተሰጠኝ። ምናልባት አዲስ አበባ እንድትወጣ ሊሆን ይችላል። አላውቅም፣ አልጠይቅም፣ የሚነግረኝም የለም። የቀጠረው ኮድ የተዘጋጀው ከምሽቱ 1 ሰዓት ተኩል አካባቢ መርካቶ 7ኛ መታጠፊያ ላይ እንድትገናኝ የሚያስችላት ነበር። 11 ሰዓት አካባቢ እቤት ገባውና ዝግጅት እንድታደርግ ነገርኳት። ገላዋን ታጥባ እህል ቢጤ ቀማመሰች። አባቷ ከክፍለ ሀገር ስለተመለሱ ወደ ቤቷ እንደምወስዳት ነበር ለእናቴ ነገርኳት። በለቅሶ ቀረሽ ስንብት ተቃቅፈው ሲሰነባበቱ ምን ያህል ተዋደው እንደነበር ተረዳው። አደራ ጠይቂን፣ አደራ የኔ ልጅ፣ እመቤቴ ካንቺ ጋር ትሆን። የማሆይና የእናቴ ምርቃት ነበር። በእውነት እመጣለሁ፣ እጠይቃችኋለሁ፣ እግዚአብሔር ይስጥልኝ ብላ ተያይዘን ወጣን። ከምሽቱ 1 ሰዓት ሳይሞላ ነበር ታክሲ ይዘን ወደ መናኸሪያ የተጓዝነው። ስንደርስ ለቀጠሯ 3-4 ደቂቃ ብቻ ነበር የቀራት። ከአውቶቡስ ተራው ጫፍ ላይ ወርደን አስፋልቱን ተሻግረን ትንሽ እንደሄድ መለያየት ነበረብን። ምክንያቱም የቀጠሯዋ ቦታ ስለደረሰች የምታገኘውን ሰው ማየት የለብኝም። ለመሰነባበትና የያስኩላትን ፌስታል ለመስጠት ቆም እንዳል ከፊት ለፊታችን አንድ ጠይም ያለ ቀጭንና በጣም ረጅም ሰው አየት አደረገንና አልፎን ሄደ። በዚያው ቅጽበት የጠበው ፖሊስ ነው፣ ያውቀኛል፣ ያውቀኛል ብላ ፍጥነቷን ጨምራ ወደፊት አፈተለቀች። ግራ ገብቶኝ ወደ ኋላ ዞሬ ስመለከት እንዳለችውም ሰውየው ቆሞ ያያታል። ተመልሼ ወደ እሷ ስዞር በፍጥነት ስለሄደች ርቃለች። አካባቢው ብዙ ሰው የሚሄድበት ስለነበር ከዓይኔ ከመጥፋቷ በፊት ተከተልኳት። ወደ 7ኛ ከሚወስደው አስፋልት በፊት በስተግራ በነበረ ቀጭን መንገድ በሩጫ ነጎደች። እኔም ተከትያት ከነፍኩ። ብዙም ሳንርቅ ሰውየው ይከተለን እንደሆን ለማወቅ ዞር ስል እየሮጠ ሲመጣ አየሁት። በጣም ረጅም ስለነበር ለመለየት አልተቸገርኩም። አይናለም የማምለጫ ጊዜ እንድታገኝ የሆነ እንቅፋት ለመፍጠር ቆም አልኩ። መቆሜን ሲያይ ወደ እኔ አቅጣጫ በማለም ሽጉጥ ሲያነጣጥር አየሁት። ያስኩትን ፌስታል እንደ ወንጭፍ አሽከርክሬ ወደ እሱ አቅጣጫ ወረወርኩ። እሱ ግን ምንም አልመሰለው። ተኩሶ ለመምታት አልተመቸውም እንጂ ያደርገው ነበር። ይህን ጊዜ ፊቴን አዙሬ ሩጫዬን ቀጠልኩ። በርካታ እግረኞች ቢኖሩም የምሮጠው አይናለም በሮጠችበት አቅጣጫ ነበር። ግን ከዓይኔ ተሰውራለች። ብዙ ሳልሄድ ሌላ መስቀለኛ መንገድ አገኘው። ወዴት እንደሄደች መለየት አልቻልኩም። እግሬ በወሰደኝ በአንደኛው አቅጣጫ ታጠፍ የለችም። ጥቂት ከሮጥኩ በኋላ ሌላ ኩርባ አግኝቼ በዓይኔ እየፈለግኳት በዚያው አቅጣጫ ነጎድኩ። መንገደኞች ሌባ ሳልመስላቸው አልቀረም። ሁሉም ሰው መንገድ ስለሚለቅልኝ ሩጫዬ አልተገታም። የተወሰነ ደቂቃ ያህል ከሮጥኩ በኋላ በተለያየ መንገድ እንደሄድን ሲገባኝ ረጋ ብዬ አካባቢዬን ቃኘው። አንድ የሴተኛ አዳሪ ቤት ሳይ ዘው ብዬ ገባው። ለስላሳስ ጠይቃት የለም ማለች ካቲካላ ብቻ ነው ያለው ስላልች እሱን ፈጣኝ ተመልሳ ቁጭ እንኳን ሳትል ሳልጠጣለ ከፍዬ ወጣው ምን እያደረኩ እንደሆነ አልገባኝም ድንጋጤ ንዴት ሽንፈትና ልህ ጉሮሮዬን አንቆታል በመጣሁበት አቅጣጫ በፍጥነት ተመለስኩ መንገዱ ብሄድ ብሄድ አላልቀሳለኝ ብዙ መሮጤን አወቅኩ መጨረሻ ኢላማውን የሳተውን ፌስታል የወረወርኩበት ቦታ ደረስኩ ካልተሳሳት ፌስታል ውስጥ ሱሪ ሹራብ ፋዝሊንና ማበስተሪያ ነበረበት አካባቢውን ስቃኝ ላስቲኩም ሆነ አንድም ዕቃ አልነበረም እንደገና አይናለም ሄዳበታለች ብዬ የገመትኩትን የቀኝ መታጠፊያ አቅጣጫ ተከትዬ ሄድ እግሬ መራኝን ኩርባ እያስ ፍለጋዬን ቀጠል የአይናለምንም ሆነ የፖሊሱን ዱካ ማግኘት አልቻልኩም በስማ መጨረሻ እንዴት ሆነ አምሮዬ ማሰቢያ ቆመ መሰለኝ ሰውነቴን ቀጠቀጣል ምላሴን እስኪያመኝ ድረስ አፌ ተጣብቋል በመጨረሻ ፖሊሱ ያገኘን ቦታ ደረስኩ ለምን እንደሆነ አላውቅም ወደ መጣሁበት የተመለስኩት እንደገና ተመልሼ ወደ ሰባተኛ የሚወስደውን መንገድ ተከትዬ ወደ ታች ወረድኩ ከምሽቱ ሁለት ሰዓት በኋላ ሁሉ እዚያው አካባቢ ወዲያ ወዲህ ስል ቆየው ሱሩብኛል መሰል በመጨረሻ ተስፋ ቆረጥኩ በጣም ቀስ እያልኩ መርካቶን ለቅቄ ወደ ተክለ ሃይማኖት አቅጣጫ ተጓዝኩ በጥቁር አንበሳ ሆስፒታል ቁልቁል ወርጄ ወደ መስቀል አደባባይ አቀናው ፍጹም ደንዝዣለሁ አምሮዬ ምንም ነገር አያስብም እግሮቼ የሚራመዱት እኔ እንደፈለግኩት ሳይሆን እነሱ እንደተመቻቸው ነበር አስፋልት ሳቋርጥ መኪና መኖር አለመኖሩን ለማረጋገጥ ግራ ቀኝ ማየቴ ትዝ አይለኝም ሪስትደርስ ሁሉም ተኝተዋል የተቀመጠልኝን ራሴን ሳልበላ በመከራ ጫማዬን ብቻ ውልቄ ከነ ልብሴ በደረቴ ተኛው እኩለ ሌሊት ካለፈ በኋላ ቀስ በቀስ አእምሮዬ መስራት ጀመረ ነገን አፈቀችኝ ቀጥሎም ነገን ጠላሁት አይናለም አምልጣ ይሆን ይዟት ይሆን በዚህ ሰዓት የት ትሆን ከተያዘች ምንድን ነው ጭንቅላቴ በራሴ ጥያቄ ሊፈነዳ ደረሰ አካሌ ደክሟል ያን ቀን ሙሉ ቀን በእግሬ ብዙ ቦታ ሄጃለሁ ከአይናለም ጋር ከተለያየን በኋላ ከአውቶቡስ ተራ እስከ ሰፈሬ ድረስ በእግሬ ነው የመጣሁት በዚህ ሁሉ ድካም እንቅልፍ ሊወስደኝ አልቻለም ንጋት ላይ ተነስቼ በቧንቧ ስር ጸጉሬን ታጠብኩ እስከ 12 ሰዓት ተኩል ድረስ ውጪ ቁጭ ብዬ ሲጋራዬን ሳጨስ ቆየው በጠዋት ጫማዬን አድርጌ እስጢፋኖስ ቤተ ክርስቲያን ሄድኩ ጀርባዬን ለቤተ ክርስቲያኑ በመስጠት አብዮት አደባባይን እየተመለከትኩ እስከ ሁለት ሰዓት ድረስ ቆየው ረሃብ ስለተሰማኝ ሻይ ቤት ሄጄ አንድ ፓስቴና ሻይ ቀምሼ ወደ ቀጠሮዬ ሄድኩ የነበሩኝን ሁለት ቀጠሮዎች እንደ ነገሩ ጨርሻለሁ ጸሐፊን ሳገኘው የሁኔታዬ መለዋወጥ አስደንግጦት ምን እንደሆንኩ ጠየቀኝ የሆነውን ሁሉ በዝርዝር ነገርኩት ለእሷ ጉዳይ ኮድ የተቀባበልነውን ልጅ የማገኘው ከአንድ ቀን በኋላ ስለሆነ መያዝ አለመያዟን እንዴት ማረጋገጥ እንደሚቻል ጠየቅኩት ሁለተኛ ፖሊስ ጣቢያ አካባቢ ማጣራት በቀላሉ እንደሚቻል ነግሮኝ ከሰዓት በኋላ ቀጠሮ ይዘን ተለያየን ረሃብና ድካም ቢሰማኝም ወደ ቤቴ አልሄድኩም ምሳዬን ሳልበላ ከቡና ቤት እየዞርኩ ቡና ስጠጣ ዋልኩ ከሰዓት ረፋዱ ላይ ኩርቴን አወቅኩት አይናለም ተይዛለች ሁለተኛ ፖሊስ ጣቢያ ፖሊሶች ፌሽታ ላይ እንደነበሩ ገና ከጠዋቱ ጸሐፌ ከማጣራቱ በፊት በአካባቢው ነዋሪ የነበሩ የእኛ አባላት አውቀው ነበር ودين سينغرين بولت جي راسين جي دركي كارو كيس اندمت دايم مالاوكو يتفاتن ينس الميت وستين عن الددو شكوت ساي بمروتي اندقال دفكوات قمتكو برغتن هونت نبار فوريسون دمقافت وموكر نورو باكي بزياجي تا كاكبابيو مراك تشل نبار وده فوريسو اغتاشتراي وروور كتفستالم يفرهات نبار نام إلاماون المتام فوريسو رجعون سايغتا ينينم يفرهات تكاد كامنم سايغوتر كاينو ايجيسا ساترك أصاردونو يازاد عينالم يادر رغيتشو نتلاج عما سلوانا اندفر لغيش لأسلو تاسال چالم منجي آيدر سباتم نبار ياما ليا ياجين كاسربيت ياما لتججغنا ترقوم ياللو ارداتا سالادر قلدة تامل لسا اندت التاسرا در ركوات كزاريم صفتو اللكا قيم پوليسو زياد كبابي مني سالا نبار سلكودو دهننا توجه كارمو كونا برمالتنو بوالان ده تتارداو يا بوليس مركاتو أوتوبوس سرا كبابي ينبرو باقاتامينو ولتن يا بوليس تابع يمي سرا سرا بوليس نبر يعين عالم مرماري مال نبرم يهي تسرنيوج كتر تنش سرا نبرا تابع بوست ينبرو بوليسوج كلو نمسي تسرنيوج بمل كوكوات شوال بتليت السوالنا تكيد يا بوليسكا سرنيوج لما ليت كلال نبر يعلم استعدل هونو سنين ناسنيون ديلو نزيا كفوج الدلنيوت شونو بزو سايدك مو يأتشين يمسلش ليك ملسو اتجاب شواس قبوال فهذه ابيت اندالادر يدر جوتونك اوج كبيت اندالادا كاس كبابيوم زر اندل تزاس مسل مصاص سبيع ستين يتن ذكر رمج لطيقوا سلمي شلو بسكاي بزاس لتنقر تشرال بيج አሁን ነው ቤተና አጽዳ ዛሬውኑ ሌላ ቦታ ሄድ አለኝ ራሴን በማነቃነቅ እሺ ብየው ተለያየን ማስጠንቀቂያው ትክክል ነው አምሮዬ ማሰብ ስላቆመ እንጂ እኔም ጥንቃቄው አይጠፋኝም ተመሳሳይ ማስጠንቀቂያም እኔ ራሴ ለሌሎች አባላት በተደጋጋሚ ሰጥቻለሁ የማትርበት ቤት አላጣም ያባቴ ቤት አለ ታዲያ ጓደኛዬ መሐመድ አለ ካዛንቺስ ያከስቴልች ጋሽ ብርሃኑ አለ ሶስቱም ጋር አልፋልፎ ስለማደር መሄድ እችል ነበር ግን የትም አልሄድኩም ያይን ዓለምን መርዶ ከሰማው በኋላ የሄድኩት እዛው የማልፈልይበት እስጢፋኖስ ቤተክርስቲያን ነበር ብቻዬን ማሰብ ስፈልግ ራይልና እስጢፋኖስ ይመቹኛል ስቴፋኖስ ከጥርግብ ይገብቼ ትግራይ ቁጫልኩና እስኪ በቃኝ አለቀስኩ ማንኛውም አማኝ እንደሚያደርገው ስገባ የቤተ ክርስቲያኑን በር ተሳልሜ ያለው ሆኖም አንድ ቃል እንኳ ጸሎት አላደረኩም አይና ለምን ባለማዳኑም እግዚአብሔርን አልወቀስኩም በዚያ ዘመን እንደ ማንኛውም ሰው በተለምዶ እግዚአብሔር ያውቃል ካፌ አይጠፋም ሆኖም ችግሬን እንዲፈታልኝ ለአምላክ ጸልዬ አላውቅም ደስ የሚል ነገር ሲያጋጥመኝም አመስግኘው አላውቅም ቤተ ክርስቲያኑ ጭር ብሎ ስለነበር ከሩቅ ያዩኝ አንድ ቄስ መጥተው አጠገቤ ቁጭ አሉና አጽናንተው ነቅሶዬን አስቆሙኝ ወንድ ልጅ አያለቅስም ካለቀሰም በሆዱ ነው ብለው ተቆጡኝ ቤተ ክርስቲያን መጥቼ መልቀሴና እግዚአብሔርን መለመኔን በጣም አድንቀው የችግሬን ምክንያት ጠየቁኝ ታናሽ እህቴ ሞታ ነው አልኳቸው በስመ አብ ወልድ ምን ሆና አሉኝ በእውነትም በጣም ደንግጠው ነበር ደርግ ገደላት ብዬ ሌላ ቀስ ሳልጨምር ደርቀው እንደቀሩ ትቻቸው ቤተ ክርስቲያኑን ለቅቄ ወጣው ቄሱ አረጋግተውኛል ለቅሶዬንም አስቆመውኛል ከቤተ ክርስቲያን ከወጣ በኋላ በቀጥታ ወደ ቤቴ ነው የሄድኩት ለምን እንደሆነ ታላውቀው ሰውነቴን ቀደለኝ። ባክባቡ ማሰብ ጀመር። ራብ ድካምና እንቅልፍ ግን እየተፈታተኑኝ ነበር። በጊዜ ቤት ስገባ እናቴ ሁሉ ጊዜ እንደምትቀልደው ጓደኞች ያባረሩ እንዴ አለችኝ። የጨነገፈ ፈገግታ ሳይቻት ገላይ ተጠቤ ራሴን በደንብ በላሁና ወደ መኝታ ሄድኩ። በጊዜም ተኛው። አንዴም ሳልነቃ ጠዋት ረፋዱ ላይ ነቃው። ለ11 ወይም ለ12 ሰዓት ያህል ሳልተኛ አልቀረውም። ከበላይ የተመከርኩትን ስራ ላይ አላዋልኩትም። የተመከርኩትን ላለመፈጸም እልህ የገባው ይመስል ከዚያ ቀን በኋላ አንድም ቀን ውጪ አላደርኩም። እቃም አላሸሸው። ምን እንደምናገር ምን እንደምጠይቀው ጠፍቶኝ ዝም ብዬ አዳምጠዋለሁ። የትንሣኤን ገለጻ ተከትዬ አይና ለምን ሳልኳት። የመርካቶ መናኸሪያ ወለል ብሎ ታየኝ። የትንሣኤ እንባ በግራና በቀኝ ኮለል ብለው ሲወርዱ አየሁ። ምንም አላልኩትም። ታሪኩንም እንዲቀጥልልኝ አልጠየቅኩትም። ትንሽ ቆይቶ በራሱ ሰዓት የአይና ለምን ፍጻሜ ነገረኝ። ከብዙ ጊዜ በኋላ አይና ለም ወደ ወህኒ ቤት መወሰዷን ስሰማ ልጠይቃት ሄድ። የሴቶች መጠየቂያ ስፍራ ስደርስ በርካታ ሰው አጥሩን ተደግፎ እስረኞቹን ያጫውታል። አቅብዬ አይኔን ሳማትር አንዲት ሴት እስረኛ ወደ እኔ አቅጣጫ እጇን ስታወዛውዝ አየሁ። ትኩር ብዬ ሳያት አይና ለም ነች። ቤተሰቦቿን እያነጋገረች ቢሆንም እኔ ሳላያት አጥሩን ከመጠጋቴ በፊት አይታኛለች። ፈገግታዋ ልዩ ነበር። እኛ ቤት በነበረችበት ጊዜ በፍጹም ያላየሁት አይነት ፈገግታ። እኔን በማየቷ የተሰማትን ደስታ ከፊቷ ለማንበብ የስነ ልቦና ተመራማሪ መሆን አላስፈለገኝም። መናገር እያቃታት ወደ አጥሩ እንድጠጋ እየደጋገመች ታመለክተኛለች። ሁለት ሴቶችና አንድ ወንድ አጥሩን ተደግፈው ያጫውቷት ስለነበር ቦታ ለቀው ወደፊት አስጠጉኝ። መጨባበጥ አይቻል፣ መተቃቀፍ አይቻል። በአጥር ተለያይተን የሌሎችን ትኩረት እስክንስብ ድረስ እንዴነሽ እንዴነ በመባባል ተጫጫ። የቤተሰቦችን ደህንነት እስኪሰርቸኝ ደጋግማ ጠየቀችኝ። እንባ በግራና በቀኝ መውረድ ሲጀምር አጠገቤ የነበረችው የእሷ ጠያቂ ተቆጣቻት። አጥሩ መሃል የቆመችው ሴት ፖሊስ ደግሞ አፍጣ ታየኛለች። ፍቅረኛህ ነች ብላ ልትጠይቀኝ የፈለገች ይመስላል። የፈለግነውን ርዕስ አንስተን ለመጫወት ቀዳዳና ፋታ አልሰጠችንም። የሚበቃንን ያህል ስለ ደህንነታችን ካወራን በኋላ አይናለም ቀና ላለችው ሴት ያ የነገርኩሽ ልጅ ነው አለቻት። ከሴትየዋ ጋር ሰላምታ ስንለዋወጥ እንባዋ ስለመጣ ውስጤ መረበሽ ጀመረ። ከዚያ በኋላ መቆየት አልቻልኩም። በቅርቡ መጥቼ እንደምጠይቃት ቃል ገብቼ ተሰናበትኳት። ቃሌን ጠብቄ ደግሜ ሳልጠይቃት እኔም ተያዝኩ። ከዚያም በጣም ቆይቶ ከርቸሌ ታስሬ ስገባ አይናለም መገደሏን ሰማሁ። ነፍስሽን በገነት ያርግልን እህቴ፣ መቼም መቼም ቢሆን አረሳሽ። ይህን ያልታደለ ትውልድ ታሪክ መስማት ያጓጓል፣ ሆኖም ብርታት ይጠይቃል። የአባ ልጆች ታሪክ ተነግሮ እንደማያልቅ መገመት አያስቸግርም። በእቅዴ መሰረት ልጠይቀው የነበረው ሌላ ርዕስ ነበር። ሆኖም የአይናለም ታሪክ ርዝማኔና የታሪኩ ቅስም ሰባሪነት ከዚያ በላይ ሊያስኬደኝ አልቻለም። እዚያ ላይ ማቆም እንዳለብኝ ስለገባኝ ትንሣኤን በዛው ለመሸኘት ይዤው ወጣሁ። በመግስቱ ተገናኘን። ከዚያው ጋር በተያያዘ የአባ ሳይሆኑ የአባ ተብለው ስለተገደሉ ልጆች የሚያውቀው ካለ እንዲነግረኝ ጠየቅኩት። ትንሽ አስቦ ብዙ አሉ ግን እጅክ በጣም ስለሚያሳዝኑኝ ስለበቀለና ስለተለሽ ድንገር አለኝ። በቀለ ከበቀለ ጋር ያንተ ከፍተኛ ልጆች ነን። ከሌላ ቀበሌ እየመጣ እኛ ሰፈር ይውል ስለነበር አቀዋለሁ። ጥሩ ሰላምታኛ ቢሆንም ጓደኞች ግን አልነበርንም። በ1969 ዓመተ ምህረት አጋማሽ በኋላ በአንድ ክፉ ቀን የቤተሰቦቹ ቤት በወታደሮች ይወረራል። በአጋጣሚ እቤት አልነበረም አሉ። እቤት ውስጥ የተገኘው ሰው ሁሉ በቀለን ውለዱ ይባላል። አላየነውም፣ የት እንደሄደ አናውቅም አሉ። በደርግ ሕግ የልጁን ዕዳ ቤተሰብ እንዲከፍል ግድ ስለሆነ በሱ ምትክ አባቱን አስረው ይሄዳሉ። ያን ቀን በቀለ ቤቱ ገብቶ እንደነበር የአባቱንም መታሰር መስማቱንና እሳቸውን ፍለጋ ከቤት መውጣቱን ሰማው። በእኛ ሪጅን ክልል ብዙ ጊዜ ስለማገኘው የኛ ባል ነው የሚል ጥርጣሬ ነበረኝ። የተወሰኑ ልጆችን ስጠይቅ በአባልነት እናውቀዋለን የሚል ሰው አላገኘውም። የማውቀው ሰው ስለነበር ያለም አጋነን በየቀኑ ስዚህ ላይ ነበር። በመጨረሻ በቀለ እጁን ሰጠ ሲባል ሰማው። በዚያም የኛ ባል አለመሆኑ ሙሉ በሙሉ ተረጋገጠ። የኛ ባል ቢሆን እጅ አይሰጥም። በቄ የሚያሳዝን ልጅ ነው። የታሰረው ኢህአፓ ሳይሆን ነህ ተብሎ ነው። እጁንም የሰጠው ለዚህ ነበር። እኔ ኢህአፓ አይደለሁም፣ አባቴን ልቀቁ፣ እኔ መጥቼላችኋለሁ ብሎ የማዕከላዊ ምርመራ በገዛ ፈቃዱ ሄዶ እጁን ሰጠ። የበቀለን ጉዳይ ያነሳውልህ የብዙ ንጹሃን ዜጎችን ሁኔታ ይወክላል በሚል ብቻ ነው። በርካቶች በዚህ ሁኔታ አንሳራቸውን አይተዋል፣ ለሞትም ተዳርገዋል። እሺ መጨረሻው እንዴት ሆነ? የዋሁና ንጹህ በቀለ ያየው አሳር ተነግሮ አያልቅም። በማዕከላዊ እስር ቤት ተቀጠቀጠ። የማውቀው ነገር የለም ቢልም የኢህአፓ ዲሲፕሊን ነው በማለት ሊራሩለትም ሆነ ሊምሩት አልፈለጉም። እንዲያውም አባቱ ሊመሰክሩበት ይችላሉ በማለት እሳቸውንም ስለ ልጆ የሚያውቁትን ይንገሩን በማለት በድብደባ የምድር ፍዳቸውን አሳዩአቸው። ሁለቱንም አንድ ላይ አድርገው በአሰቃቂ ሁኔታ ገረፏቸው። ከወራት በኋላ አባትየው ለበሽታ ተዳርገው ተፈቱ። በጥቂት ሳምንት ውስጥ ሞቱ። በዲሲፕሊን የፈረጠመ የኢህአፓ ኮማንዶ ነው ብሎ የማዕከላዊ መርማሪ 50 አለቃ ተሾመ ሞት አስፈርዶበት ከሌሎች የእኛ አባላት ጋር እንዲረሸን አስወሰደው። ቤተሰቦቹ ባያውቁኝም በቤታቸው ሄጄ ለቅሶ ደረስኩ። ከብዙ ዓመት በኋላ ደርግ ከመውደቁ በፊትና እኔም ከእስር ቤት ተፈትቼ አንድ ለማመን የሚያስቸግር ተአምር ተከሰተ። በቀለ ወደ ቤቱ መጣ። ለካስ ከሌሎች 40 አካባቢ ወጣቶች ጋር ሊረሸኑ ሲወሰዱ ከጥቂት ልጆች ጋር ከመኪናው ላይ ዘሎ አምልጧል። ቤተሰቦቹ ለቅሶ የተቀመጡት መንግስት ሞቷል ብሎ እንዲያምን ነበር። ገዳዮቹ በመኪና ላይ ያመለጡ ልጆች እንዳሉ ቢያውቁም እነማን እንደሆኑ አያውቁም። ልጆቹን ያስመለጠው ምናልባት ያደፈጠ የኢህአፓ ጦር ነው በማለት በድንጋጤ ቀሪዎቹን በፍጥነት ከረሸኑ በኋላ በግሬደር አፈር አልብሰዋቸው ከአካባቢው ራቅ ብለው ቆዩ። ከብዙ ዓመት በኋላ ያውም ደርግ እያለ እንዴት ተመልሶ መጣ? በቀለ ከተደበቀበት የተመለሰው ልትረሽኑኝ የፈለጋችሁት በስህተት ነበር፣ ኢህአፓም አልነበርኩም ብሎ ለደርግ እጁን ለመስጠት ነው። ትቀልዳለህ? ለመሆኑ የት ነበር የከረመው? የምን ቀልድ? እውነቴን ነው። ገጠር ነበር የኖረው። አግብቶ ልጅ ሁሉ ወልዶ ነበር። እጅህን ስጥ ብሎ ያሳመነው አንድ ዘመዱ ነው አሉ። ብዙዎች ደርግን አያውቁትም። ለዚህ ነው እንዲህ አይነት እጅ መስጠት ስህተት የሚሰሩት። ለማንኛውም በቀለን እጅ ሊሰጥ ከመጣ በኋላ ራሱ ፈልጎይ ባካል አግኝቻለሁ። አብረን መሳበልተን ቡና ጠጥተን ብዙ ተጫውተናል። በጫዋታችን መሃል እኔን ማግኘት የፈለገበት ሁለት ምክንያቶች እንደሆኑ ገባኝ። የመጀመሪያው ከሱ ጋር ስላመለጡት ልጆች የማውቀው ነገር ካለ እንድነግረው ፈልጎ ነበር። ስማቸውን እየጠቀሰ የት ነው ያሉት እያለ ደጋግሞ ጠየቀኝ። ምንም እንደማላውቅ ነገርኩት። አላመነኝም። ስለ ድርጅታችን አሰራር ስለማያውቅ አልፈረድኩበትም። በሱ ቤት አዲስ አበባ ውስጥ ያለ ይሃፓ ሁሉ በስም ጭምር ይተዋወቃል። በመሃል የጓደኛዬን የአባይነህን ስም ጠቀሰልኝ። አባይነህ የሚባል የወሎ ሰፈር ልጅ እንዴት አስታውቀው አለኝ። እናስ ስለው ከሱ ጋር አብሮ እንደነበርና እንደተገደለ ነገረኝ። አባይነህ እንደሞተ አውቃለሁ። ሊያወራልኝ የፈለገው ስለ አባይነህ የስቃይ አሟሟት ነው። ያንን ደግሞ መስማት አልፈልግም። ስለዚህ አስቆንኩት። የገዛ ጓደኛዬን የሰቆቃ አሟሟት የምሰማበት አቅም የለኝም። አባይነህ ከበቀለ ጋር ታስሮ እንደነበር አላውቅም ነበር። በቀለ በዚያን ቀን ስለተረሸኑት ልጆች ማንነት ሳልጠይቀው ነው የነገረኝ። አብረው ስላመለጡትና ስለማላውቃቸው ልጆች በስም እየጠቀሰ ነገረኝ። የእናንተ ልጆች ጎበዞች ነበሩ፣ የአባ ያቸንፋል እያሉ ነው የሞቱት እያለ አወራኝ። ያ ሁሉ ወጣት ሲረሸን እንዳየ ነገረኝ። እዚያም ልጦ ያን ሁሉ ዓመት የት እንደነበር ሳልጠይቀው አጫወተኝ። እሱ ሲያወራ አይኔን ከአይኑ ላይ ሳልነቅል ነበር የማየው። ዝምታዬ ለሱም ሳይገርመው አይቀርም። ምናልባት መቃብር ፈንቅሎ የወጣ ሰው ሌሎችን ዲዳ የማድረግ አቅም ይኖረው ይሆን አላውቅም። ስለአባነቴ ቀድሞ ሰምቶ ስለነበር መሰለኝ ያን ሁሉ አጫወተኝ። ከሌሎች አባዎች እኔን ለምን እንደመረጠኝ ግን አላውቅም። ሌላው እኔን ማግኘት የፈለገበት ምክንያት ኢህአፓ አለመሆኑን ማስመስከር የሚችለው እንዴት እንደሆነ እንዳማከረው ነበር። በሱ እምነት እንደገና እጁን ቢሰጥም መንግስት አላመነውም፣ ኢህአፓ ነህ ብሎ ይጠረጥረዋል። ስለዚህ ይህን የመንግስት ጥርጣሬ እንዴት አድርጎ ማጥፋት እንደሚችል የኔን ምክር ፈልጓል። አንድ ኢህአፓ የሌላውን ኢህአፓ መሆን መመስከር ይችላል፣ ያውም አብሮት ከሰራ ብቻ። ከዚያ ውጭ ግን አንድን ሰው ኢህአፓ አይደለም ብሎ ማረጋገጥ እንደማይቻል አሰራራችንን በመግለጽ ላስረዳው ሞከርኩ። መርማሪዎች የሚቀበሉት ከሆነ በሚኖርበት ቀበሌ ታስረው የተፈቱ ልጆችን ፋይል እንዲያዩና ስሙ እዚያ ውስጥ አለመኖሩን እንዲያረጋግጡለት እንዲጠይቃቸው ጠቆምኩት። በቀለ ይኖርባቸው የነበሩ ሁለት ቀበሌዎች ውስጥ ስሙ እንደሌለ ተጠይቆ መረጋገጡን ነገረኝ። ታዲያ ምን እንደሚፈልጉት ጠይቀው ምንም እንዳልገባው ከአካባቢው እንዳይርቅ መታዘዙንና በአይነ ቁራኛ እንደሚጠብቁት ነገረኝ። በቀለ ያስገባው ነገር አለ። አስገዳዮቹ እናም ሳለቃ ስህተታቸውን ማመን አልፈለጉም። ስለዚህ ወሬው ከመዛመቱ በፊት በቀለን ምክንያት ፈልገው እንደገና ሊገሉት ፈልገዋል። እሱ ግን ኢህአፓ አለመሆኑን ማስመስከርና እነሱን ማሳመን ነበር የሚፈልገው። በእውነት ከሆነ እሱን ለመርዳት ማንኛውንም ነገር አደርግ ነበር። ሆኖም ምን እንደማደርግለት ግራ ገባኝ። እንደ መፍትሄም የእኛ አባል አለመሆኑን የሚኖርበት ቀበሌ የነበሩ የኢህአፓ ልጆች ሊመሰክሩልህ ይችላሉ አልኩት። አንድ ሁለቱን በስም ጠቁሜ ደጋግሜ ነገርኩት። እምቢ ካሉት እኔም ላነጋግራቸው ፈቃደኛ እንደሆንኩ ነገርኩት። በደስታ ፈነደቀ። ደስታውን እንዳልበረዝበት እንጂ ፍንደቃው አላስደሰተኝም። በእኔ ግምት የማዕከላዊ መርማሪዎች በቀለ ኢህአፓ እንዳልሆነና ሊሆንም እንደማይችል ቀድመው አውቀዋል። በቀለ ግን ምን እንደፈለጉ አልገባውም። እኔም ያልተረጋገጠውን ግምቴን ነግሬ ልረብሸው አልፈለግኩም። በመጨረሻ አንድ ጥያቄ ጠየቅኩት። ለምን እንደገና እጁን እንደፈጠረ? አሁን ሁሉም ነገር አልፏል። ያባም ጠፍቷል። ታስረው የተፈቱ ያባዎች እነሱ አባል አለመሆኔን ይመሰክሩልኛል። ተደብቄ እየተሳቀኩ መኖር አልፈለኩም። ነጻ ሰው ሆኜ መኖር ፈልጋለሁ ብዬ ነው አለኝ። አተኩሪክ ማየት ውጭ መልስ አልሰጠሁትም። ያባ የአባላቱን የስም ዝርዝር በትልቅ ፋይል ጽፎ ያስቀመጠ መስሎታል። የዋህነቱ አሳዘነኝ። የደርግን ጭካኔና ክፋት ለሱ መንገር ልጅ ለእናቷ ምጥ አስተማሪ ስለሚሆንብኝ አልሞከርኩትም። ምን አይነት መካሪ እንደሳሳተው ማወቅ ፈልጌያለሁ። ማን ነው ሊለው ደጋግሜ አስቤ ተውኩት። የማውቀው ሰው ከሆነ እንዳልጠራው ፈርቼ ነው። ለማንኛውም የነገርኩትን ዘዴ ሥራ ላይ ማዋሉን ተመልሶ መጥቶ ይነግረኛል ብዬ ጠብቅ። ለካ ማዕከላዊ ወስደው አስረውታል። ያ ንጹህ፣ ያ ምስኪን፣ ያ የዋህ ንጹህነቱ እየታወቀ ደርግ ሲወድቅ ነው የተፈታው። ምንድነው የምትነግረኝ? ምን አይነት ግፍ ነው? በቄ ማዕከላዊ እስር ቤት የነበረውን የሰቆቃ ምስጢር ያውቃል። ያባ ስላልነበረም በክልተኝነት ሊመሰክር ይችላል። ክርስቲያኑ በፊት ከመኪና ዘሎ ቢያመልጥም የጅምላውን ግድያ ከተደበቀበት ቦታ ሆኖ አይቷል። ይህ ምስጢር ደርግ በስልጣን ላይ ኖረም አልኖረ መውጣት የለበትም። በቀለ ይህን ጉድ ይዞ ህብረተሰቡ መሃል መኖር የለበትም። እናም እንደገና መታሰር፣ ያለበለዚያም መገደል ነበረበት። ደግነቱ እነዚያ ክፎች ብዙ ሳይቆዩ ወደቁ፣ እሱም ተፈታ። ያልገደሉትም ቀን ሲጠብቁ መሰለኝ። ለማንኛውም እንዲደበቅ የፈለጉትን ታሪክ በቄ ለህዝብ አሰማው። በጣም የሚያሳዝን ልጅ ነው። ያ ድጋሚ እስርና መከራ አልበቃ ብሎ ብዙም ሳይቆይ በድንገት ታሞ ባጭር ተቀጨ። የሆኑ ሰዎች መርዝ ሰጥተውት ነው ይባላል። ነፍስ በሰላም ትረፍ በቄ። ስንነጋገር ደቂቃዎች አለፉ። ሁለታችንም በሐሳብ ተውጠን ነበር። ያንዳንድ ሰው ዕጣ ፈንታ ይገርማል። አምላክ ሰዎችን ለስቃይ ብቻ ለምን ወደዚህ ምድር እንደሚያመጣቸው የሚያውቅ ይኖር ይሆን አልኩ ለራሴ። ስለሺ በል ስለ አንድ የሰፈሬ ልጅ ላውራህና ለዛሬው ይብቃ። እኔ ታስሬ ብዙ ሳይቆይ ነጻ እርምጃ በሚባለው የደመ ነፍስ ግድያ የሰፈሬን ልጅ የጓደኛዬ ታላቅ ወንድም ስለ ሺሸቴን የቀበሌ 18 አብዮት ጠባቂዎች ገደሉት። ሟቹ ስለ ሺ ይህ አባባል አልነበረም። ምናልባት የእኛን ጋዜጣ አንብቦ ሊሆን ይችላል። ያንንም እርግጠኛ አይደለሁም። ከዚህ ውጭ ግን የኛ ባል እንዳልነበረ እስር ቤትም ሆነ ከተፈታም በኋላ ሁሉም የኛ ልጆች ነግረውኛል። አንድም ሰው የኛ ባል ነው ያለ የለም። ስለሺ ብሩህ ጭንቅላት የነበረው የአየር መንገድ ሰራተኛ ነበር። ጭምትና ተወዳጅ ልጅ ነበር። እማማ አይኔነሽ የእናቴ ቅርብ ወዳጅ ልጃቸው ከሞተበት ቦታ ላይ አፈር እየዘገኑ ወደ ሰማይ እየበተኑ ፈጣሪን ፈረደኝ እያሉ ሲጠይቁ የሰፈር ሰው ሁሉ ያውቃል። ሞቱ የአካባቢውን ሕዝብ ቅስም ሰብሯል። ስለሽን መግደል ለምን እንዳስፈለጋቸው ማንም አያውቅም። የተማረ ስለነበር በመቅናት ገንዘብ አለው ብለው በመጓጓል የገደሉበትን ምክንያት እነሱና ፈጣሪ ብቻ ናቸው የሚያውቁት። የክፋታቸው ክፋት ከዋናው የቦሌ መንገድ ጀምረው ሲከተሉት ቆይተው እናቱ ቤት በራብ አካባቢ ነበር የገደሉት። ነፍስን በገነት ያኖርልን ስለሺ። የትኛው ርዕስ ልብ እንደማይሰብር መለየት አቃተኝ። የጠየቅኩት ሁሉ ዞሮ ዞሮ ህሊና ወደሚረብሽ ድምዳሜ ነው የሚመራው። አንዴ የጀመርኩት ጉዳይ ሆኖብኝ ነው እንጂ ላቆመው ሁሉ ዳብቶኝ ነበር። አንድ ወር ያህል አመንትቼ ነው እንደገና ጨዋታችንን የቀጠልኩት።
ሰንዲሉ በድኑን ገዛሁት መቼ በዚህ በቅቶ ዛረመኔው አንጋች የልጅ ደም ተጋጭ ሽብሪ ፋፋን በያለኝ ፈክሪ ግራጅሽን ሽክር ቸብሽ ወጥሪ በልጅሽ ሞች ትረክተሽ ገዳዩን ዘክሪ አለኝ እንደገና ግፉ መች በቃና አይ ለሆነ ስለት ወኔ ውላቻለው ሰው ተላንኳ አንገት ለአንገት መሞት ያኔ ነው ግና የኔው አይነት የአስሮችና ምን ወኔ ሊኖራት ዘጠኝ እየታዩዋል ፍርሃት እንጂ ውስጧን የሚያንዘፈዝፋል እናማ ግራጄን ወጥሬ አጓራው ቀሽብሪ ፋፋም አልኩ ይውደም አይነት እንባዬ ከጉንጭ የትቀዳ በቲቃ ዝም ብሰጥ ወጣለኝ አሁንም አንጋጩ ያደም ተጋጩ በድኔን አባብሼ አፈር መሬት ብሼ ከመስጠታት ጃብለው እንደ ጣኑ ማሞች ፈጥ ወጣ አድርጌ ነው ታዲያ ይህንን ነው ምረታው የቁስል ነው የሚሽረው የትዝታ ነው የሚነጥፈው ደም እኮ ሲቆይ ይከፋል እንደ ልክብት አጽፎል ብሎ አቅ ያስታል ታዲያ እንዴት ይረሳ ይሆናል ከኝ ምን ነው ባትኮሰኩሰኝ ኮፍሌን ባትጓጥፈኝ አሁን እኔ ሙያ አለሁኝ አፈር አለበስኩም እንጂ ያለው ብዬ አልሞኝ አሁንም እኔ እናት ነኝ መንፈሱስ እንዴት ይታዘረኝ የእሱ ስጋ ተቦዳድሶ የራሴን ስጋ ላሳድር በበድሉ ላይ ትፈክር ምን ይለኝ ግን ምን ይለኝ መንፈሱ ቁልቁል ሲያየኝ ግና የኔ ቢጧ የአስር እናት ምን ቆራጣ እንጀት ይኖራል ዘጠኞቹ ይታዩዋል እና ይህንን ነው ምረታው የቁስል ነው የሚሽረው ይልቅ ልንገር ስማኝ አዲስ አሮጌ አትበለኝ አንድ ቁስል ነው ያለኝ ማመርቃዙ እንጂ የጎዳኝ ይህን ቁስል ተሸክሜው ለ17 ዓመት ቆየው የዚያን አንጋች ደም ተጋጭ የዚያን ትውልድ በል የዛን የጉም ችብጉድ በአይኔ ያሳየኝ ብዬ በጸሎት ስፋጅድ ብዙ ቆየው አይ ጊዜ ተለዋዋጭ ማልዶ አንስቶ አርፍዶ ገልባጭ ዛሬ አክባሪ አኩራሪ ነገ አዋራጅ አሳፋሪ እንዲሉ አይነት የጠጣው ደም ሽቅብ ልጦት አቃቢ ግፉ ወንጅሎት አንጋቹን ቀንጨለመበት አውራው በትኖት ሲበር ቀፎው ዶጋመድ ሆኖ ሲሰበር ነፍስ ይዛው በጭንቀት ሲዳክር የትውልድ ዘማጃልጦት አጥንት ወቅቶት ሲደናበር በደራሽ ቀበሮ መንጋ ከግራ ቀኝ ሲወጠር ማየቱን ሳታየኝ አንጋቹን እለቱ ሊቀት የቀበሮውን መንጋ እንጂ አከራረቡን ያላወቅኩት እና ይህ ቀበሮውን የትውልድ ጠበቃ ነው አቋቋሙ ትክክል ነው እያልኩትን ሳሰላስል አንድን ሳነሳ አንዱን ስትል አያ ቀበሮ ድንገት ቁፋር ጀምሮ ሙጃ መልስ ገልቼ ለአፈር ያበቃሁት የአብራኬን ክፋዬን ክልካዬ አጥንት ፈብሎ ወጥቶ በእጄ እያታቀፈኝ ሀዘኔን አድሶ ቁስሌን አካፍኝ ዴሞክራሲ ተምሮ ማልቀስ ሙሾ መውረድ ከመብት ተቆጥሮ ተሰጠኝ ተቸረኝ ቀበሮው ለገሰኝ አልቅሼ አምብያለኝ በዴሞክራሲ መብቴ ይደቃ ጀመር ደረቴ አነባው አለቀስኩ አጥንቴን ታቀፌ ልጄ እያልኩ ዋይ ተነሳ ሆይ አንተም ማስታወሻ አገኘህ ሆይ ዋይ ተነሳ ሆይ ዋይ ልጄ ታወሰ መቅበር እንጂ መዳራራው ቀበትምና እንደ ልማዴ የልጄን እንክርካ አጥንት ዳግም ልቀብር ላሳርፈው ከኖረበት አንጋቼ አንስቼ ትጫጭር ልብሱም ሰው ሆነ ቀኑ ደረሰ ዋይ ልጄ ታወሰ አልኩኝ ይወጣልኝ መስሎኝ ጮኩኝ የባት ማቴን ጋባረኩኝ እናም እንባዬን ጠራርጌ መቼም ልማደኛ ነኝና ልማመስ ትጀምር አፈር ግደል ያለኛኝ አዲስ አንጋች ይህ አፈር ሻጭ መሬት በላች ግደል እያለ ክልልሽ አጫሪ ግደል ያለኝ አዲሱ አንጋች ይህ አፈር ሻጭ መሬት በላች የልጄን ሬሳ አጥንቱን ፈልፍሎ ሀዘኔን ቀስቅሶ አንጀቴን አቁስሎ አልቅሽ አምቢ ብሎ የእንባ መብት ሸበኝ የአጥንቱን ማፈሪያ ማረፊያ አፈሩን ነጠቀኝ መሬቱን ነገፈኝ አጥንቱን አቋጥቶኝ አጥንቱማ የኔ ነው ድሮስ መቻጣሁት አንድም ወልጄው ነው አንድም ከፍዬበት ያንቀላፋበትም አፈሩን አጣሁት የሰፈርስ ልጅ ሰዎች ባካችሁ አላክሱኝና ከዚህ ልጅም ባይሞታችሁ ሀገር ሞቷል ዛሬ ሀገርም የላችሁ ማረፊያ አጣንት ጅቤጋተ ዛሬ ነው ለኔ ሞት የት ላድርግ ልጄ ሞተ ብለሽ አታልቅሽ እናት እናቴ ይዛለች አገርሽን አፋሚያት አልኩ ሙሻወር ጎልዴን ታቀፌ ሀገር ያለቀስ ፈጣሪንም አማረርኩ ደግሞ ምህረትን ለመንኩ ትውልድ የበላውን በሀገር በል ስትቀጣ ለአፈር ነፋጊውም ተውበል አትጣ የኔ ቢጠዋት ምን ይሆን ሀሳብህ በሁለቱም ላነባው ያለቀስኩት ልጅ እና አንተው ነህና ታዳሪ አንተው ፍረደኝ ፈጣሪ አንተም እናት አለህና የወላድ ጭንቄን የለኝ ልጄንም መቼም አጥቻለሁ የአገሬን አፈር አትንሳይ እስኪ አሁን እንኳ ፍረድልኝ ከጅብ ወደ ቀበሮ ከእርቂት ወደ ሞት አታሻግረኝ አልቅም ከሚሉት ምህረትህ እስኪ ዛሬ እንኳ ለግሰኝ አልኩኝ የሙጥኝ አልኩት የሙጥኝ እና ይህን ነው የምረታው ይህ ነው ትዝታው የሚነጥም ሐዘን መች አለፈና ደርሶ ከትዝታ የሚወገን ሲቆጣጠር የመጣ እንጂ ትውልድ ገሎ ሀገር ማምከን ይረሳ ይሆን አልክ ያ ትውልድ ጊዜ ሲነጉጀ ሲሄድ እኔን እንጂ ሞት የረሳኝ የሚረሳ አንጀትም የለኝ በቃዚ አታክስረኝ የወላድ ዚቄን ሰምተሃል ልብ ካለ ህብ ብለው አዲስ አሮጌም የለው ስሩ አንድ ነው በቃ አትቆስቁሰኝ የምስራች ከሌለህ ዳግም ሐዘኔን አትጠይቀኝ መላ ካለህ አዋይኝ የፈውስ መላ ንገረኝ አሊያማ በቃ ሐዘኔን አትጠይቀኝ በቃ አትነድርከኝ በቃ በቃ
ለላ ፕሮግራማችን በዚህ ተናከካን ይሄንን ፕሮግራም ነገ ጠዋት አንድ ከሶስት እንዲሁም ከሰዓት በኋላ ከ7:00 እስከ 9:00 ሰዓት በድጋሚ እናስተማለን ደናምሹ